ይህ የአሜሪካ ድምጽ ራዲዮ ጣቢያ ነው። በ2 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ ሚያዝያ 22 2012 ዓመተ ምህረት ዝግጅታችን ጀመረ።
ምርጫ ለማከናወን ተብሎ ሃርም ማድረግ መጉዳት የሚባለው ነገር በቦርዱ አስተያየትም ተቀባይነት የለውም በሚል ነው የወሰነው እንጂ የትኛው ቫይረስ የቱ ጋር አለ ወይም የትኛው እንደዚህ የሚለው አሁንም ቢሆን ምርጫ ቦርድ ያንን አሰሳ አድርጎ ወስኖ የሚያስተላልፈው ውሳኔ አይኖርም ማለት ነው።
የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ብርቱካን ሚደቅሳ ናቸው። መጪው ሀገራዊ ምርጫን በተመለከተ ቦርዱ ስላሳለፈው ውሳኔ የሰጡትን ማብራሪያ በእለቱ አብይ ርዕስ እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና አሃዱ ራዲዮ 94.3 ላይ በቀጥታ ማዳመጥ ትችላላችሁ። ንጉሱ ታምሬ ስርጭቱን ያቀናብርልናል። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
እንደምናመሻችሁ አድማጮቻችን፣ ዜናውን ማነብላችሁ አዳነች ፍሳዬ ነኝ። ኮቪድ-19 ወረርሽኝ በኢትዮጵያ ምጣኔ ሀብት ላይ የሚያስከትለውን አሉታዊ ጫና ለመቀነስ ያስችላሉ ያላቸውን የተለያዩ የፖሊሲ ውሳኔዎች ማሳለፉን የገንዘብ ሚኒስትር ዴኤታ ዶክተር ኢዮብ ተካልኝ መግለጻቸው ተዘግቧል። ወረርሽኙ በተለይ ዝቅተኛ ገቢ ያላቸው ዜጎች ላይ የከፋ ጉዳት እንዳያደርስ መንግስትና ህብረተሰቡ ርብርብ እያደረገ ነው ሲሉ ዶክተር ኢዮብ ተካልኝ እንደገለጹ ተዘግቧል። መንግስት ቀደም ሲል ኮሮና ቫይረስ በመጣኔ ሀብት ላይ የሚያደርሰውን ጫና ለመቀነስ ሲል በተለይ በውጭ ንግድና በአገልግሎት ዘርፍ ለተሰማሩ ተቋማት ባንኮች አስፈላጊውን የገንዘብ ሽግሽግና ተጨማሪ ብድር እንዲያቀርቡ ማድረጉን ገልጸዋል። የፌዴራል መንግስት ከ1997 እስከ 2007 ዓ.ም ድረስ ውዝፍ የግብር ዕዳ ላላቸው የቢዝነስ ተቋማት ሰርዞላቸዋል። ሙሉ የፍሬ ግብሩን በአንድ ጊዜ የሚከፍሉ ተቋማትም የ100 ቅናሽ እንደሚደረግላቸው ሚኒስትር ዴኤታው ተናግረዋል። በወረርሽኝ ምክንያት ለተከራዮቻቸው የቤት ኪራይ እፎይታ ለሰጡት ግለሰቦችና ተቋማት የኪራይ ገቢ ግብር እንደሚሰረዝላቸው ተገልጿል። በገቢ መቀዛቀዝ ምክንያት ለሰራተኞቻቸው ደሞዝ መክፈል ያልቻሉ ተቋማት ደግሞ ለሰራተኞቻቸው የሚከፍሉትን የአራት ወራት የደሞዝ ግብርን አስቀርተው ለሰራተኞቹ ደሞዝ ክፍያ እንዲያውሉት ውሳኔ መተላለፉን የኢትዮጵያ የዜና አገልግሎት ዘግቧል። በኢትዮጵያ ባለፉት 24 ሰዓታት ውስጥ በተደረገው 1408 የላብራቶሪ ምርመራ አንድ ሰው በኮሮና ቫይረስ መያዛቸው እንደተገለጠ የጤና ሚኒስቴር አስታውቋል። በአጠቃላይ በኢትዮጵያ የኮሮና ቫይረስ የተገኘባቸው ሰዎች ብዛት 131 መድረሱ ታውቋል። ቫይረሱ የተገኘባቸው ግለሰብ የ45 ዓመት ዕድሜ የሆኑ የባህር ዳር ነዋሪ ሴት መሆናቸውና በቫይረሱ ከተያዘ ሰው ጋር ንክኪ እንዳላቸው የጤናው ሚኒስቴር ዛሬ በፌስቡክ ገጹ ጠቁሟል። ኢትዮጵያ ውስጥ በአጠቃላይ የኮሮና ቫይረስ ምርመራ የተደረገላቸው ሰዎች ብዛት 17842 መሆኑን የጤናው ሚኒስቴር ገልጿል። አንዳንድ የአፍሪካ ሀገሮች የኮሮና ቫይረስን መተላለፍና መስፋፋት ለመቆጣጠር በሚል ያወጧቸውን ገደቦችና ድንጋጌዎች ለማስፈጸም ወታደሮቻቸውን ማሰማራታቸው በብዙዎች ዘንድ ስጋት አሳድሯል። ስጋቱ በተለይ ግጭት በተለመዱባቸው አካባቢዎች ይበልጥ ማየሉ እየተነገረ ነው። ሳሌም ሰለሞን ያጠናቀረችውን ዘገባ ሰለሞን አባቴ ያቀርበዋል።
ደቡብ አፍሪካ ያወጀችውን ሙሉ ዝግ ተግባራዊ ለማድረግ ፕሬዚደንቷ ሲሪል ራማፎሳ 73,000 ወታደር በመላ ሀገሪቱ አሰማርተዋል። ደቡብ አፍሪካ በቅርብ ዘመን ታሪኳ በምንም አይነት ሁኔታ እንዲህ አይነት እርምጃ ወስዳ ጨርሶ አልታየችም። ተልእኳችሁ ሕይወት ማዳን ነው ብለዋል ራማፖሳ ለወታደሮቻቸው። ተሰማርታችሁ በግዛታችን ውስጥ የ57 ሚሊዮን ደቡብ አፍሪካውያንን ሕይወት ማትረፍ አለባችሁ። ሌሎችም የመላይቱ አፍሪካ ሀገሮች ጦሮቻቸውን ለኮቪድ-19 ፍልሚያ አሰልፈዋል። በአመዛኙ ድንበሮቻቸውን መዝጋት የመነጣጠልና ለይቶ ማቆያ ድንጋጌዎችንና ስርዓትን ማስከበር ነው ለሰራዊቱ የተሰጠው ትዕዛዝ። የሲቪሎችን ደህንነት ከመጠበቅ እነርሱ ላይ መዝመትና ህዝብን ለመቆጣጠር በፖሊስና በወታደር የሚወሰዱ እርምጃዎች የተለመደ ታሪኳ በሆነው አፍሪካ ከኮቪድ-19 ጋር የተያያዙ ጦር የማሰማራት እንቅስቃሴዎች በአንድ በኩል ስጋትና ቅሬታም ያጫሩባቸው ጥቂት አይደሉም። እዚያችው ደቡብ አፍሪካ ውስጥ ከዋና ከተማይቱ ጆሃንስበርግ በስተሰሜን በምትገኘው አሌክሳንድራ ከተማ ውስጥ ባለፈው ሚያዝያ 4 ወታደሮች አንድ ሰው ደብድበው ገድለዋል የሚል ክስ ተሰምቶባቸዋል። ከዚያ በቀደሙ 12 ቀናት ውስጥ ደግሞ ሌሎች 8 ሰዎች በየቦታው እንዲሁ መገደላቸው ተነግሯል። በአብዛኞቹ የአፍሪካ ሀገሮች ወታደሮች በህዝቦቻቸው ውስጥ ስርዓትን እንዲያስከብሩ በሚያስችላቸው መንገድ አለመሰልጠናቸውን ዱባይ የሚገኘው የደህንነት አማካሪ ድርጅት ዳይሬክተር ጃን ሲኮ ለቪኦኤ ገልጸዋል። ህግና ስርዓትን የማስከበር ተጨማሪ ስልጠና የሌለው ጠላትን ለማንበርከክና ይዞታን ለመቆጣጠር የተዘጋጀ እግረኛ ጦር በህዝብ ውስጥ ሲሰማራ አደጋው ያይላል ብለዋል ሲኮ። አፍሪካ ውስጥ የሚሰራ ሌላ የዓለም አቀፍ ጤና ድርጅት ባልደረባና ሐኪም የሆኑት ዶክተር ሳይረስ ሻፋርም ወታደሮች ሰውን ከአደጋ ለመጠበቅ የሚሰማሩ ከሆነ በህብረተሰብ ጤናም ይሁን በሌሎች የተፈጥሮና ሌሎችም ጉዳዮች ላይ ተዛማጅ ስልጠና ሊሰጣቸው እንደሚገባ መክረዋል። እንዲህ አይነት ስልጠናዎች ለወታደሮች ብቻ ሳይሆን ለፖሊስና ለሰፈር ዘብ ጥበቃ ሰራተኞችም መሰጠት እንዳለባቸው ሁለቱም አሳስበዋል።
አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። ቻይና ዛሬ በዩናይትድ ስቴትስ የምርጫ ሂደት ላይ ጣልቃ የመግባት ፍላጎት የለኝም ብላለች። ቻይና እኔ በቀጣይ ምርጫ እንዳላሸንፍ የማትገለብጠው ድንጋይ አይኖርም ሲሉ ትራምፕ ትላንት ለሮይተርስ የዜና አገልግሎት ተናግረው ነበር። በኮቪድ-19 የሚሰቃዩትን በሽተኞች ለማከም የሚያስችል አዲስ መድኃኒትና ክትባት በቅርቡ ሊገኝ ይችላል የሚለው ግኝት ብሩህ ተስፋ እያሳደረ መሆኑ ተገልጿል። አዲሱ መድኃኒት በቫይረሱ በሽተኞች ላይ መሻሻል በማሳየቱ የዩናይትድ ስቴትስ የምግብና የመድኃኒት አስተዳደር ሬሚዲሲቪር የተባለው መድኃኒት ጥቅም ላይ እንዲውል እንደሚፈቅድ እንዲያስታውቅ ይጠበቃል። መድኃኒቱ ኮቪድ-19 በሽተኞች ላይ ተሞክሮ መሻሻል በማሳየቱ በአስቸኳይ ጊዜ ሁኔታ ላይ ጥቅም ላይ እንዲውል ይፈቀዳል የሚል ተስፋ አለ። በብሪታንያ የኦክስፎርድ ዩኒቨርሲቲ ተመራማሪዎች እንደሚሉት ደግሞ በአሁኑ ወቅት በሰዎች ላይ እየተሞከረ ያለው ኮቪድ-19ን የሚከላከል ክትባት በመጪው መስከረም ወር በሰፊው በተግባር ላይ ሊውል ይችላል። ሰዎችን ለይቶ የማቆየቱ ተግባር፣ እንቅስቃሴን መገደብና የግል ንጽህና እንዲጠበቅ ማድረግ አንዳንድ ሀገሮች የቫይረሱን መዛመት ለመወጣት እንደረዳቸው ታውቋል። የሀገሮች ኢኮኖሚዎች እየተዳከሙና ስራ አጥነት እየተበራከተ በመሄዱ መንግስታት በጥንቃቄ የእንቅስቃሴ ገደቦችን ወደ ማላላት እያመሩ ነው። ጀርመን ካለፈው ሰኞ አንስቶ የመንቀሳቀስ ገደቦችን አላልታለች። ሰዎች አደባባይ ሲወጡ የአፍንጫና የአፍ መሸፈኛ ጭንብል እንዲያደርጉ፣ የአካል ርቀትንም እንዲጠብቁ አዛለች። ዝነኛው የበርሊን ፊላርሞኒክ ማለት የጥንታዊ ሙዚቃ ትርኢት በመጪው አርብ ለህዝብ ይቀርባል። የመንቀሳቀስ እገዳ ከታወጀበት ጊዜ አንስቶ የመጀመሪያው ትርኢት መሆኑ ነው። የሙዚቃ ትርኢቱን የሚያቀርቡት ሰዎች ተራርቀው እንደሚቀመጡ ታውቋል። ተመልካቾች በቲያትር ቤቱ ባይገኙም በዲጂታል በኩል በቀጥታ ስርጭት ይተላለፋል። የሙዚቃው ትርኢት በነጻ ይቀርባል ማለት ነው። ኢጣሊያ በመጪው ሰኞ እንቅስቃሴ ማላላት እንደምትጀምር አስታውቃለች። በመዲናይቱ ሮም የህዝብ መጓጓዣ በ88 ከመቶ ብቃት አገልግሎቱን እንደሚቀጥል፣ የሥራ ሰዓቶቹ ግን ያነሱ እንደሚሆኑ ተዘግቧል። ተሳፋሪዎች በህዝባዊው መጓጓዣ ሲገቡም ሆነ በአደባባይ ጭንብል ማድረግ ይጠበቅባቸዋል። የስፓኝ መንግሥት የእግር ኳስ ተጫዋቾች በመጪው ሰኞ በግለሰብ ደረጃ ከአሰልጣኞቻቸው ጋር ሆነው መሰልጠን እንዲጀምሩ ፈቅዷል። መጀመሪያ ግን ተመርምረው ከቫይረሱ ነፃ መሆናቸው መረጋገጥ እንዳለበት ተገልጿል። ከ14 ዓመት ዕድሜ በታች የሆኑት ልጆች ከቤታቸው እንዲወጡ ባለፈው ሰኞ ተፈቅዷል። በቻይና ደግሞ ቤዥንግ ውስጥ ቤተመዘክሮችና አንዳንድ ታሪካዊ ቦታዎች ከነገ አንስቶ ይከፈታሉ። አንዳንድ ገደቦች እንደሚደረጉ ግን ታውቋል። የተከለከለች በምትባለው ጥንታዊት ከተማ ገብተው የሚያዩ ሰዎች ብዛት በ5000 ብቻ እንዲወሰን ይደረጋል። በፊት ግን 80,000 እንደነበር ታውቋል። በኮሮና ቫይረስ ምክንያት በያዝነው ወር የቻይና የኢንዱስትሪ ምርት እንደቀነሰ ተዘግቧል። አንዳንድ ሀገሮች ግን የእንቅስቃሴ ገደቡ ትዕዛዝ እንዲቀጥል ማድረጋቸው አልቀረም። በቅርቡ ከቫይረሱ በሽታ ያገገሙት የብሪታንያው ጠቅላይ ሚኒስትር ቦሪስ ጆንሰን ብሪታንያ ገና ወደ እንቅስቃሴ ለመመለስ አትችልም ብለዋል። ሀገሪቱ ወደ እንቅስቃሴ እንድትመለስ ከመደረጉ በፊት በቫይረሱ ህመም የሚሞቱት ሰዎች ብዛት በቀጣይነት ሲቀንስ ማየት እንደሚፈልጉ የሀገሪቱ ብሔራዊ የጤና ጥበቃ ተቋም በቂ የምርመራ መሳሪያዎችና የታመሙት ሰዎችን ለማከም በቂ መሳሪያ መኖሩን ካረጋገጡ በኋላ የእንቅስቃሴ ገደቡን ለማንሳት እንደሚችሉ ጠቅላይ ሚኒስትሩ ጠቁመዋል። እስያን አስመልክቶ ደግሞ ቻይናና ቪየትናም ወረርሽኙን የተቆጣጠሩት እንደሚመስል ተዘግቧል። የጃፓን ክልላዊ መሪዎች የቫይረሱን መሰራጨት ለመገደብ ሲባል ከ16 ቀናት በፊት የታወጀው የአስቸኳይ ጊዜ ሁኔታ እንዲቀጥል ማዕከላዊን መንግስት ጠይቀዋል። በሀገሪቱ 14,000 የኮሮና ቫይረስ በሽተኞች እንዳሉ ታውቋል። በርካታ የዩናይትድ ስቴትስ ክፍለ ግዛቶች የእንቅስቃሴ ገደቡን ማላላት ጀምረዋል። ዩናይትድ ስቴትስ ውስጥ በኮሮና ቫይረስ የሞቱት ሰዎች ብዛት 60,000 ደርሷል። የታመሙት ደግሞ ከ1,000,000 በላይ መሆናቸው ታውቋል። የዓለም የጤና ድርጅት ዋና ስራ አስኪያጅ ዶክተር ቴድሮስ አድሃኖም የእንቅስቃሴ ገደብን በማንሳት ላይ ላሉት ሀገሮች የማስጠንቀቂያ መልእክት አስተላልፈዋል። ኮሮና ቫይረስ አሁንም እጅግ አደገኛ ነው ካሉ በኋላ የእንቅስቃሴውን ገደብ ማላላት የጀመሩት ሀገሮች ከፍተኛ ጥንቃቄ እንዲያክሉበት መክረዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ይህ ከአሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ፣ በ25 ሜትር ባንድ በ1240 ኪሎ ሄርዝ፣ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ሚያዝያ 22/2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሀዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። አድማጮች፣ የኮሮና ቫይረስ ስርጭትን ለመግታት የተላለፈውን አካላዊ የመራራቅ ውሳኔ ተግባራዊ ለማድረግ የአሜሪካ ድምጽ ሰራተኞች በሙሉ በየቤታችን እንገኛለን። የምትከታተሉትን ቅንብርም የምናሰማችሁ ከየቤታችን ሆነን ነው።
እውነት ነው፣ ኮቪድ-19 በመጀመሪያ ደረጃ ትልቅ የጤና ቀውስ ነው። ሌላ ደግሞ በሰው ልጅ የረጅሙ ታሪክ ካየነው ምንም እንኳን ቫይረሱ ሆነ የሚያስከትለው በሽታ አዲስ ቢሆንም የሰው ልጅ ማህበራዊ ቀውስም የሚያስከትሉ የኢኮኖሚም ቀውስ የሚያስከትሉ ትላልቅ ክስተቶች ሲጋለጥ የመጀመሪያ ጊዜው አይደለም። እንዴት ለእነዚህ ነገሮች መዘጋጀት እንዳለበትና እንዴትም አድርጎ አብሯቸው ሊኖር እንደሚችል በሂደት ያለፈበት ነገር ነው።
ዶክተር ተፈሪ አባተ አደም ይባላሉ። በዩናይትድ ስቴትሱ የል ዩኒቨርሲቲ የስነሰብ ተመራማሪ ናቸው። ዘመን የጠገቡ ቤት አፈራቸው መላዎች አዲስ ወረርሽኝን ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን የሚሉ ጭብጦች ዙሪያ ከተደረገ ውይይት የተቀነጨበ ነው ያስደመጥናችሁ። ለሙሉ ውይይታቸው በባህልና ማህበረሰብ በሁለተኛ አጋማሽ ጠብቋቸው። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሻገራለን። በቅድሚያ የዕለቱን አብይ ርዕስ እናስደምጣችሁ። የኢትዮጵያ ሕዝብ ተወካዮች ምክር ቤት ቀደም ሲል የኢትዮጵያ ብሔራዊ ምርጫ ቦርድ በ2012 ሀገር አቀፍ ምርጫ መርሃ ግብር ላይ ያሳለፈውን ውሳኔ አጸደቀው። የቦርዱ ሰብሳቢ የውሳኔውን ምክንያቶች አብራርተዋል። መለስካቸው አመሃ ዝርዝሩን ይዞታል።
የሕዝብ ተወካዮች ምክር ቤት ዛሬ ባካሄደው መደበኛ ስብሰባው ከጥቂት ሳምንታት በፊት ብሔራዊ ምርጫ ቦርድ የዘንድሮን ሀገር አቀፍ ምርጫ በተመለከተ ያስተላለፈውን ውሳኔ በአብላጫ ድምፅ አጸደቀ። ቦርዱ ከወራት በፊት ስድስተኛውን አገር አቀፍ ምርጫ ለማካሄድ መርሃ ግብር አውጥቶ ሲንቀሳቀስ የቆየ ሲሆን የዓለም አቀፍ የኮሮና ቫይረስ ተጽዕኖ ስራውን ስላወቀው ቀደም ሲል ያወጣውን መርሃ ግብር ተግባራዊ ማድረግ እንደማይችል ገልጾ በመዘርዘር ለተወካዮች ምክር ቤት ውሳኔውን ልኳል። ምክር ቤቱም ዛሬ ባደረገው ስብሰባው በአንድ የተቃውሞ ድምፅ በ18 ድምፅ ታቅቦና በአብላጫ ድምፅ ይህንን ውሳኔ አጽድቋል። ፓርላማው ከዚህ ውሳኔ ከመድረሱ በፊት የኢትዮጵያ ብሔራዊ ምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ለምክር ቤቱ አባላት የመስሪያ ቤታቸውን ውሳኔ መሰረት አብራርተዋል።
የምርጫ ኦፕሬሽን አንዳቸው በሌላቸው ላይ ተጽዕኖ የሚያሳድሩ የኩነቶች ወይም እንቅስቃሴዎች ሰንሰለት ነው ማለት ይቻላል። አንደኛው ነገር በትክክል ካልተሰራ የሚቀጥለውን አስፔክት ያደርገዋል። ይሄኛው ወደዛ ሲገፋ የዛኛው ጊዜ ላይ ይመጣል እያለ እያለ የመጨረሻውን ኖክዳውን ያደርገዋል ማለት ነው። ስለዚህ የመራጮች ምዝገባ ከዛ በላይ ከአንድ ወር በላይ ቢገፋ ከዛ የተመራጮች ምዝገባን ነው የሚገፋው። የተመራጮች ምዝገባን ከገፋ ደግሞ የባለት ወይም ደግሞ የምርጫ ወረቀትን የማሳተሚያ ጊዜ ይገፋብናል እያለ እያለ ነሐሴ 23 ምርጫውን የምናደርግበትን ሁኔታ እንዳለ የማይቻል ያደርገዋል ማለት ነው።
የኢትዮጵያ ቴሌቪዥን የስብሰባውን ሂደት እንደዘገበው ከሆነ ከምክር ቤቱ አባላት መካከል በአገሪቱ ውስጥ ያለው የኮሮና ቫይረስ ወረርሽኝ ደረጃው የተያዘውን መርሃ ግብር ለማሰናከል የሚያበቃ እንዳልሆነ የተከራከሩም ነበሩ።
ቫይረሱ አገራችን ውስጥ ገብቷል እውነት ነው። ይህ ቫይረሱ ባህሪ ተዛማች ገዳይ መሆኑም እውነት ነው። የቫይረሱ ባህሪ በተግባር በአንድ ሀገር ውስጥ ወረርሽኝ ደረጃ ደርሷል ለማለት ግን መለኪያው ሌላ ነው።
ከምክር ቤቱ አባላት መካከል ለዚህ አስተያየት ጠንከር ያለ መልስ የሰጡ ሲኖሩ የምርጫ ቦርድ ሰብሳቢ ወይዘሪት ብርቱካን ሚለክሳም ለዚህ የሰጡት መልስ ነበረ።
ምርጫ ለማከናወን ተብሎ መጉዳት የሚባለው ነገር በቦርዱ አስተያየትም ተቀባይነት የለው በሚል ነው ይወሰድ እንጂ የትኛው ቫይረስ የቱ ጋር አለ ወይም የትኛው እንደዚህ የሚለው አሁንም ቢሆን ምርጫ ቦርድ ያንን አሰሳ አድርጎ ወስኖ የሚያስተላልፈው ውሳኔ አይኖርም ማለት ነው።
ሰብሳቢያ በመብራሪያቸው ቦርዱ ወደዚህ ውሳኔ ከመድረሱ በፊት ጥናት አካሄዶ የተለያዩ አማራጮችን ለማየት እንደሞከረ ገልጸው ቫይረሱ ሊያስከትል የሚችለው ጉዳት በማያጠራጥር ሁኔታ ሲቀንስ በአዲስ እቅድ የምርጫው ሂደት እንደሚቀጥል አስረድተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ከአሜሪካ ድምፅ መጽሔት ነው እያዳመጣችሁ ያላችሁት። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። መለስካቸው አመሃን እናመሰግናለን። የትንታኔው መጽሔት ይቀጥላል። ወደ ተከታዩ ዘገባ እንለፍ። የቤተሰብ አባሎቻችን ካለምንም ጥያቄ ከአንድ ወር በላይ በፖሊስ ጣቢያ ታስረው ይገኛሉ ሲሉ በኦሮሚያ ክልል የተለያዩ ዞኖች የሚኖሩ አንዳንድ አቤቱታ አቅራቢዎች ለአሜሪካ ድምፅ ተናገሩ። በተለይም የአስቸኳይ ጊዜ አዋጁ ከወጣ በኋላ በርካታ ሰዎች እየታሰሩ ነው ሲሉ የአካባቢዎቹ ነዋሪዎችና ቤተሰቦች አስረድተዋል። የኦሮሚያ ክልላዊ መንግስት በበኩሉ ሰዎች ወንጀል ከፈጸሙ ሊታሰሩ ይችላሉ፣ በፖለቲካ አመለካከታቸው የታሰሩ ግን የሉም ብሏል። በዚሁ ርዕሰ ጉዳይ ላይ ከኦሮሞ ነጻነት ግንባር ሊቀመንበር ለተነሳ ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ወንጀል የሰራ ሰው ይጠየቃል ካሉ በኋላ ዝርዝር ሁኔታውን እንደማያውቁ ተናግረዋል። ግን ሕግ ማክበር ሽፍታ ለመሆንና ሁሉንም በመሳሪያ ሳይሆን በውይይት ማድረግ እንደሚያስፈልግ አሳስበዋል። ፀሐይ ዳምጠው ከአዲስ አበባ ተጨማሪ።
ተማሪና ኦል ደገፋ የነቀምቴ ከተማ 02 ቀበሌ ነዋሪ ነው። አባቱ አቶ ደገፋ በየነ ባለፈው ቅዳሜ በመንግስት ጸጥታ ኃይሎች መያዛቸውን ይናገራል።
ምክንያቱን አናውቅም። አባቴ የተያዘ ቅዳሜ ዕለት ነው፣ 12 ሰዓት አካባቢ ነው የተያዘ። ከዛሬ የት እንዳለ አናውቅም። በቃ ጠይቀን ነበረ ፖሊስ ጣባ፣ ሁሉም ቦታ ሄደን ነበረ። እስካሁን የት እንዳለ አናውቅም፣ ለምን እንደታሰረም አናውቅም።
በነቀምቴ ከተማ ከመጋቢት ወር 2012 ዓ.ም መጨረሻ ጀምሮ እስካለንበት ሳምንት ውስጥ ሰዎች በብዛት እየታሰሩ ነው ያሉት የከተማው ነዋሪ አቶ ፍቃዱ አያና ኦነግ ሸኔ ናችሁ ብለው በግፍ እያሰሩ ነው በማለት በከተማው ከ17 ሰዎች በላይ መታሰራቸውን ያብራራሉ።
የከተማችን ሰዎች እየታሰሩ ነው። መንግስት መጀመሪያ አሁንም እየተናገረ ነው በሚዲያ ማለት ነው። በፖለቲካ እኛ ሰውን አናስርም፣ በፖለቲካ ማንንም መደገፍ ይችላል፣ ህገ መንግስቱን እስካልጣሰ ነው። እነዚህ ሰዎች ህገ መንግስቱን ጥሶ ከሆነ ለምንድን ነው ወደ ፍርድ ቤት የማይቀርቡ? ጥሶ ከሆነ ወደ ፍርድ ቤት ቀርቦ ለምንድን ነው በአጭር ጊዜ ውስጥ ጥያቄያቸውን ተጠይቆ እንትን የሚሰጣቸው ከሆነ የማይሰጣቸው? ለምንድን ነው ህዝብ እስካሁን 2 ሳምንት 1 ወር ምንም የሚታደረው በሚዲያ የምናገርና እዚህኛው ህዝቡ የሚያውቀው ሌላ ስለሆነ መንግስት በዚህ ላይ ያስብላል።
ስሙ እንዳይጠቀስ የጠየቀው በምስራቅ ወለጋ የጅማ አርጆ ወረዳ ነዋሪ የሆነውና ቤተሰብ እንደታሰረበት የሚገልጸው ወጣት ለአሜሪካ ድምፅ እንዳስረዳው በተለይ በኮሮና ቫይረስ ስርጭት ምክንያት ሰው በአንድ ቦታ እንዳይበዛ እየተባለ ባለበት ወቅት በጠባብ ቤት ውስጥ ብዙ ሰዎች መታሰራቸው እንዳሳሰበ ነው የምናገረው።
ጅማርጆ ወረዳ ብዙ ሰዎች እንደታሰሩ ነው እንደምባለው። እናንተ የኦነግ ደጋፊዎች ናችሁ፣ ለኦነግ ምግብ ታቀርባላችሁ፣ መንገድ ታሳያላችሁ ተብሎ ነው የታሰሩ። እስካሁን ምንም ፍርድ ቤት አልቀረቡም። ያው የታሰሩትን በወረዳ ደረጃ ፖሊስ ጣቢያ ታስሮ ነው ያሉት። እስካሁን ብዙ ሰዎች ነው አንድ ቤት ውስጥ ታስሮ ነው ያሉት። እንደ ወረዳውማ በሽታ እቅርና የበሽታ ወሬም አልተሰማም ማለት ያስችላል።
በአጠቃላይ በክልሉ የተለያዩ ዞኖች ተመሳሳይ የእስር ችግሮች እየታዩ መሆናቸው እየተነገረ ነው። የምስራቅ አፍሪካ ሰብአዊ መብት ሊግ በኦሮሚያ ክልል ከመጋቢት 20 እስከ ሚያዝያ 15/2012 ዓ.ም ድረስ ሰበሰብኩት ባለው መረጃ በምስራቅ ጉጂ ዞን ብቻ 68 ሰዎች መታሰራቸውን ገልጿል። አቶ ጌቱ ሳቀታ በኢትዮጵያ የምስራቅ አፍሪካ የሰብአዊ መብት ሊግ ተወካይ ናቸው።
የፖለቲካ አመራሮች መስሪያ ቤቶችን መዝጋት ብዙ ቦታ ይስተዋላል። ሰዎችን በጅምላ ማሰር በተለያዩ ዞኖችና ከተሞች ላይ የበዛ ነው። በሰበሰብነው መረጃ መሰረት በምዕራብ ሸዋ ኢልፈታ ወረዳ የወይዘሮ ቡሹ ደለሳ ቤተሰብ 3 ሰዎች፣ ከባኮ ከተማ የወይዘሮ ዲበሺ አብዲሳ ቤተሰብ 2 ሴት ልጆቻቸውን ጨምሮ፣ በጉጂም በቀዶ ጥገና የወለደች እናት ከአንድ ሳምንት እድሜ ያለው ልጇ ጋር እና ሌሎችም በርከት ያሉ ቁጥር ያላቸው ሰዎች ናቸው የታሰሩ። አንድ በአንድ ብንናገር ቆጥረን አንጨርሳቸውም።
የታሳሪ ቤተሰቦችና ነዋሪዎች ባሰሙት ቅሬታ ላይ የኦሮሚያ ፖሊስ ኮሚሽን ጄኔራል ኮሚሽነር አራርሳ መርዳሳ በሰጡት ምላሽ በአሁኑ ጊዜ በፖለቲካ አመለካከቱ ምክንያት የሚታሰር ሰው የለም ብለዋል። የኦሮሚያ ክልል መንግስት ቃል አቀባይ አቶ ጌታቸው ባልቻ በበኩላቸው የተፎካካሪ ፓርቲ አመራሮችን ጨምሮ ሰዎች በፖለቲካ አመለካከታቸው እየታሰሩ ነው በሚል ከቤተሰብ ከነዋሪዎችና ከሰብአዊ መብት ሊግ በተሰጠው መረጃ ላይ እንደዚሁም አልፎ አልፎም በክልሉ የተለያዩ ቦታዎች ግድያ ይፈጸማል ለሚሉት ቅሬታዎች ተከታዩ መልስ ሰጥቷል።
ናኖ ኬኛ ኬሰት ሄዳዳ ፊ ከሮሪ ከሮርፈሜ ነመሄዱ ዳፈን
በእኛ ክልል ውስጥ ሰውን ለማሰር የወጣ እቅድ የለም። ነገር ግን ህገወጥ ድርጊቶች የሚታዩበት ቦታዎች ላይ አንደኛ ከአስቸኳይ ጊዜ አዋጅ ጋር በሚያያዝ ሊሆን ይችላል፣ ሁለተኛ ደግሞ መደበኛ ወንጀል ሰርተው ሰዎች ሊከሰሱ ይችላሉ። ግን በተለየ መንገድ ሰው ታስሯል የሚባል መረጃ የለኝም። በተጨማሪ ከዚህ ቀደም ደጋግመን እንደተናገርነው በክልሉ አንዳንድ ዞኖች የህግ የማስከበር ስራዎች እየተሰሩ ይገኛሉ። የህግ በላይነት የጣሱ ሰዎችን ማሰር ሊኖር ይችላል። ሰዎች ይሞታሉ የተባለው እውነት ነው። በተደጋጋሚ ስናነሳ እንደቆየ ነው የሚገሉት በጫካ ውስጥ ታጥቀው የሚንቀሳቀሱ ሸማቂዎች ናቸው። ከዛ ውጭ ግን በሌላ መንገድ ሰው ሞቷል የሚል መረጃ የለኝም።
የምዕራብ ዞን የኦሮሞ ነጻነት ሸማቂ ቃል አቀባይ ጉማባስ ኤቢሳ ከዚህ ቀደም ከአሜሪካ ድምጽ ጋር ባደረጉት ቃለ ምልልስ መንግስት ንጹሐን ዜጎችን እየገደለ በታጣቂዎቹ ላይ ያላክካል ብለው ነበር። በተለያዩ የኦሮሚያ አካባቢዎች ሰዎች እየታሰሩ ነው በሚል ከኦሮሞ ነጻነት ግንባር ሊቀመንበር አቶ ዳውድ ኢብሳ ለተነሳው ጥያቄ ምላሽ የሰጡት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የመንግስታቸውን አቋም ግልጽ አድርገዋል። በጉዳዩ ላይ ዝርዝር መረጃ እንደሌላቸው የገለጹት ጠቅላይ ሚኒስትሩ መሸፈትና ሰላማዊ ካልሆነ የትግል አማራጭ ከመረጡ ጋር መተባበር ግን ተጠያቂ እንደሚያደርግ ነው የጠቆሙት።
እናንተም በሚመለከት በተለየ መንገድ የሚፈጠር በደል ካለ ከዚህ ቀደም እንደምናደርገው መነጋገር መወያየትና ማስተካከያ ማድረግ ይቻላል። ግን እርስዎም እንዲገነዘቡ የሚያስፈልገው ሁለት ቦታ መጫወት አይቻልም። ሰላማዊ ህጋዊ ፖለቲካ እከተላለሁ ብለው በእኛ መካከል ካሉ ሁሉም ነገር በዚያ መንገድ ይሆናል። በአንድ እግሮ እዚህ ተቀምጠው በሌላ እግሮ ደግሞ ሌላ ቦታ የሚጫወቱ ከሆነ ለመንግስት ያስቸግራል። ህግ ማክበር፣ ሽፍታ ለመሆን በመሳሪያ ማድረግ መተውና ሁሉም በውይይትና በህግ ማድረግ ከመጣ በእኛ በኩል ከዚህ ቀደምም ብዙዎቹን የምታቀሱን ጥያቄ ለመመለስ ሙከራ እንደምናደርግ ወደፊትም እናስተካክላለን። አሁን ያነሱት ሀሳብ ስፔሲፊክ ኬዙን አላውቀው፣ ነገር ግን በመንግስት በኩል ወንጀል የሰራ ሰው የእርስዎ ድርጅት አባልም ቢሆን የእኛ ድርጅት አባልም ቢሆን የሌላ ፖለቲካ ፓርቲ አባልም ቢሆን መጠየቅ አለበት። ወንጀል መስራት የአንድ ፖለቲካ ድርጅት አባል መሆን ከወንጀል ክስ ነፃ የሚያደርግ አይደለም። ይህ ምን ያደርግም? ወንጀል አለመስራት ብቻ ነው ነፃ የሚያደርግ።
ለአሜሪካ ድምፅ ፀሐይ ዳምጦ ነኝ ከአዲስ አበባ።
ፀሐይን ለዘገባዋ እናመሰግናለን። ዝግጅቶቻችንን በዌብሳይታችን መከታተል ለምትፈልጉ አምሃሪክ ዳት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ አት ቪኦኤ አምሃሪክ፣ በትዊተርም እንዲሁ ሃሽታግ ቪኦኤ አምሃሪክ ብላችሁ ፈልጉን፣ ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ቪኦኤ ዳት ሆርን ዳት ሞቢ ላይ ታገኙታላችሁ። አስተያየቶቻችሁን አካፍሉን፣ ተወያዩ፣ ተነጋገሩ። በተከታዩ ዘገባ ወደ ደቡብ ክልል እናመራለን። በደቡብ ክልል ሰሞኑን የጣለው ወቅቱን ያልጠበቀ ዝናብ ያስከተለው ጎርፍና ናዳ ከ6000 በላይ ዜጎችን ለአስቸኳይ የሰብአዊ ድጋፍ ፈላጊነት እንደዳረጋቸው የክልሉ የአደጋ ስጋት አመራር ኮሚሽን አስታወቀ። የኮሚሽኑ ምክትል ኮሚሽነር አቶ አበራ ዊላ ለተፈጥሮ አደጋው መከሰት መነሻ ምክንያቱ የተፈጥሮ ሀብት አያያዝ ጉድለት መሆኑን ጠቅሰው የመሬት አጠቃቀም ፖሊሲ አለመኖር ችግሩን አባብሶታል ብለዋል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ዝርዝር ዘገባውን ያስደምጠናል።
የክልሉ የአደጋ ስጋት ስራ አመራር ኮሚሽን ምክትል ኮሚሽነር አቶ አበራ ዊላ ባለፈው አንድ ሳምንት ውስጥ የጣለው ወቅቱን ያልጠበቀ ከባድ የበልግ ዝናብ ከፍተኛ ናዳና ጎርፍ በማስከተሉ በክልሉ በደቡብ ኦሞና በጋሞ ዞኖች በሰው ህይወትና በንብረት ላይ ጉዳት አድርሷል ብሏል። በአጠቃላይ በሁለቱ ዞኖች ብቻ በሺዎች የሚቆጠሩ ዜጎች ለአስቸኳይ ሰብአዊ ድጋፍ መጋለጣቸውን ተናግሯል።
ጋሞ ዞን ላይ በተከሰተው ጉዳት 1380 ያክል ሰዎች ድጋፍ እንደሚያስፈልጋቸው ተለይቶ ድጋፉ የተጠየቀበት ሁኔታ ነው ያለው። በተመሳሳይ በደቡብ ኦሞም ጭምር ወደ 200 የሚጠጉ ሰዎች የተፈናቀሉበትና አጠቃላይ በጎርፉ ወደ 5000 የሚጠጉ የህብረተሰብ ክፍሎች ለጉዳት የተዳረጉበት ሁኔታ ነው ያለው። ምናልባት እዚህ ላይ አንዱ እንግዲህ የሪስፖንስ ስርዓታችን ህብረተሰቡንም ጭምር ያሳተፈ ያልተማከለ የአደጋ ስጋት ስራ አመራር ስርዓትን የምንከተለው የመጀመሪያ ኢሚዲየት አደጋው እንደተከሰተ ህብረተሰቡ እና በአካባቢ የሚገኝ አስተዳደርም ጭምር ድጋፍ የማቅረብ ኃላፊነት ያለበት ወይንም ባለፉት ጊዜያትም ይህንን ተግባራዊ ስናደርግ ነበር። ይሄ እየቀረበ ባለበት ግን የአመራርና የባለሙያዎችም ቡድን ወዲያውኑ ችግሩ እንደተከሰተ ወደ ደቡብ ኦሞ አካባቢ ያቀኑበትና የልየታ ሁኔታ እንደተጠቃለለ ጭምር ያው ድጋፍ የሚቀርብ ነው የሚሆነው።
ከእነዚህ ዞኖች በተጨማሪ ባለፉት 2 ቀናት ውስጥ በሀላባ በስልጠና በሀዲያ ዞኖችም ተመሳሳይ የተፈጥሮ አደጋ ተከስቶ በንብረት ላይ ጉዳት ማድረሱና ድጋፍ ለማድረግ ዳሰሳ እየተካሄደ መሆኑም ገልጠዋል። በአደጋው ለተጎዱ ዜጎች ሰብአዊ ድጋፍ ከክልሉ መንግስት የቀረበ አይደለም ተብሎ ከሀዲያ ዞን ለቀረበው ወቀሳም አቶ አበራ የሚከተለውን ተናግሯል።
በመሰረቱ ሻሸጎ ላይ ያው ተፈናቃይ እና ተጎጂ የሚሆኑቱ በአብዛኛው ውስን ቀበሌያት አሉ። በተለይ ከዚህ የብላቴ ወንዝ ከመደበኛ በላይ ሆኖ ከተለያዩ ተፋሰሶች ሞልቶ የሚፈሰው ወንዝ መገናኛ ጋር ባክ ፍሎ አድርጎ የሚያፈናቅላቸው ቀበሌዎች ይታወቃሉ እና ባለፈው ዓመትም በተከሰተው በአብዛኛው እነዚህ ወደ 17000 የሚጠጉቱ በእርዳታ ማዕቀፍ ውስጥ ያለ ይዘናቸው ያሉና ኦልሬዲ ለእነዚህ እርዳታም ጭምር እህል እየገባ ያለበት ሁኔታ ነው ያለ። በተለይ አሁን ከዚህ ከወቅቱ የኮሮና ቫይረስ ጋር ተያይዞ ኋላ በማጓጓዝ ሂደት የሚገጥሙንም ችግሮች መነሻ አድርገን የሁለት ወር በአንድ ላይ እየገባ ያለበት ሂደት ነው ያለው። በድጋፍ ማዕቀፍ ውስጥ መኖራቸውም ጭምር ታሳቢ መያዝ አለበት።
አቶ አበራ በክልሉ ሰርክ የተከሰተ ለበርካታ ዜጎች ሞትና ለአያሌ ንብረት ውድመት ምክንያት የሆነ ያለው የተፈጥሮ አደጋም በዘላቂነት ለመከላከል የሚያስችል ስልት መቀየስ አስፈልጋል ብሏል።
ለተከሰቱ አደጋዎች ምላሽ ከመስጠት ይልቅ አደጋዎች ከመከሰታቸው አስቀድሞ መሪ መስሪያ ቤቶች ተብሎ የተለዩ መስሪያ ቤቶች ሴክተራቸውን የሚመለከቱ አደጋዎችን በሚመለከት አደጋ የሚከሰትበት ወቅት ከመቃረቡ በፊት ተገቢውን ድርሻቸውን ሊወጡ ይገባል።
የተፈጥሮ ጥበቃና የአያያዝ ችግርም በጋራ ለመፍታት የሚረዳ ፖሊሲ ሊኖር እንደሚገባም ተናግሯል።
ኢትዮጵያ በአብዛኛው ከቆዳ ስፋቷ ከ70% በላይ አቀበታማና የተለያየ ከፍታ መጠን ያለበት ሁኔታ ነው ያለው። ከዚህ ጋር ተያይዞ ከህዝብ ቁጥር መጨመር ጋር ተያይዞ ለሰው ሊሰፍርባቸው የማይገቡ ለእርሻ ሊውሉ የማይገባቸው ቦታዎች ለእርሻም ጭምር እየዋሉ ያሉበት ሁኔታ ነው ያለው። እነዚህ አካባቢዎች ከመደበኛ በላይ ዝናብ በሚጥልበት ጊዜ ለመሬት መንሸራተት ወይንም ለናዳ እየተጋለጡ ያሉበት ሁኔታ ነው ያለው እና ኢትዮጵያ የራሷ የሆነ መሬት አጠቃቀም ፖሊሲ ሊኖራት ይገባል። ከምን በላይ ሰዎች መስፈር እንደሌለባቸውና ለደን ልማት ብቻ መዋል እንዳለበት ለእርሻ ሊውል እንደማይገባም ጭምር እነዚህ አካባቢዎች ተለይተው በመሬት አጠቃቀም ፖሊሲ ሊደገፉ ይገባል።
በደቡብ ክልል በየዓመቱ የጥር ወር በገባ በመጀመሪያው ሳምንት የሚሰራው የተፋሰስ ልማት የሚባለው ዘመቻ የደን ሽፋን መጠን እንዲጨምር ምክንያት ሆኗል ቢባልም የክልሉን ሕዝብ ግን ከእንደዚህ አይነት አደጋ መታደግ አልተቻለውም። በሁለት ሳምንት ውስጥ ከጋሞ ዞን ብቻ የስምንት ሰዎች ሕይወት ማለፉም አይዘነጋም። ለአሜሪካ ድምፅ ራዲዮ ዮናታን ዘብድዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። ከዚህ በሳምንት 7 ቀን ከምሽቱ 3 ሰዓት እስከ 4 ሰዓት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19 እና በ25 ሜትር ባንድ አጭር ሞገድ ከምሽቱ 2 ሰዓት እስከ ምሽቱ 2 ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታዳምጡ እንጋብዛለን። ለሞባይል ስልኮቻችሁ፣ ታብሌቶች እና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅታችንን በቀላሉ ማግኘት ትችላላችሁ። ፕሮግራማችን እስከ ምሽቱ 4 ሰዓት ይቀጥላል። ወደ ተከታዩ ሳምንታዊ ዝግጅቶቻችን ወደሚስተናገዱበት ክፍለ ጊዜ እንለፍ። ባህልና ማህበረሰብ። ዘመን የጠገቡ ቤት ያፈራቸው መላዎች አዲስ ወረርሽኝን ለመመከት እንደምን ለጥቅም ሊውሉ ይችላሉ? ሳይንስና ባህል የሚገናኙበት መስመር ይኖር ይሆን? እስካሁን ፈዋሽ መድኃኒትም ሆነ የመከላከያ ክትባት ላልተገኘለት ወረርሽኝ ቀድሞ መሰል ወረርሽኞች በተነሱ ጊዜ የሽታውን መዛመት ለማገድ ለጥቅም የዋሉ ዘዴዎች ዛሬ የሚጠኑበትና ለጥቅም የሚውሉበት ብልሃትን እንመርምር ከሚሉ ባለሙያ ጋር የተደረገ ቆይታ ነው ባህልና ማህበረሰብ ለምሽቱ ይዞ የቀረበው። ዶክተር ተፈሪ አባተ አደም በዩናይትድ ስቴትስ የል ዩኒቨርሲቲ የስነሰብ ተመራማሪ ናቸው። የባህልና ማህበረሰብ አዘጋጅና አቅራቢ አሉላ ከበደ ነው ዶክተር ተፈሪን ያወያያቸው። የውይይታቸውን የመጀመሪያ ክፍል ይዞ ቀርቧል።
ዶክተር ተፈሪ አባተ በቅድሚያ ለጊዜው አመሰግናለሁ።
እኔም አመሰግናለሁ።
ዶክተር ተፈሪ፣ ይህ ዛሬ የምንነጋገርበት የኮሮና ቫይረስን መዛመት ተንተርሶ የማህበረሰብን የህይወት ዘይቤ የሚፈትሽ ውይይት ዛሬ የምንነጋገርበትም የምንሰራውም ሁሉ እርሱ ብቻ የመሰለበትና ነፍሳችንን ሰቅዞ የያዘ የሚመስለው ይህ ወረርሽኝ ከስነሰብ ጥናት ጋር ምን አገናኘው የሚል የሩቅ ጥያቄ ብናነሳ፣ እርግጥ ነው የማህበራዊ ግንኙነታችንና አኗኗራችንን ሳይቀር ለጊዜውም ቢሆን በእጅጉ የለወጠ ነውና ይህ ወረርሽኝ የማይነካው የሰው ልጅ የህይወት ገጽታ አለመኖሩን በዚች የጥቂት ወራት እድሜው ተመልክተናል። እስኪ ከዚህ አንጻር የሚያዛምዱትን ከሰው ልጅ ህልውናና የህይወት ዘይቤ አንጻር ያሳደረውን አንድምታ ባጭሩ መልከት በማድረግ እንጀምር።
በጣም ጥሩ። ሁለት ነገር ማለት ይቻላል። እውነት ነው ኮቪድ-19 የኮሮና በሽታ በመጀመሪያ ደረጃ ትልቅ የጤና ቀውስ ነው፣ የጤና ጉዳይ ነው። ልዩ የሚያደርገው ደግሞ ያው ከሰው ሰው በፍጥነት መዘዋወሩ፣ ከሀገር ሀገር ድንበር ሳይገድበው የባህል ልዩነት ሳያግደው መስፋፋት መቻሉ። ሌላ ደግሞ በሰው ልጅ የረጅሙ ታሪክ ካየ ነው ምንም እንኳን ቫይረሱ ኮቪድ-19 ብለው የጤና አጠባበቅ ባለሙያዎች የሰየሙት ቫይረስም ሆነ የሚያስከትለው በሽታ አዲስ ቢሆንም የሰው ልጅ ለእንደዚህ አይነት ነገሮች ሲጋለጥ የመጀመሪያ ጊዜው አይደለም። ማህበራዊ ቀውስም የሚያስከትሉ የኢኮኖሚም ቀውስ የሚያስከትሉ የተለያዩ በሽታዎች አሉ። ተመሳሳይነት ያላቸው እንደዙ ትላልቅ ክስተቶች ነበሩ በታሪክ። እንበል ረሃብ አንዱ ነው። አገር ከአገር አንድ አገር ከጫፍ እስከ ጫፍ ሲራብ ሰው በሙሉ ሚላስ የሚቀመስ ሲጠፋ የተፈጥሮ አደጋዎችም አሉ። ከጎርፍ መጥለቅለቅ፣ ከመሬት መንቀጥቀጥ፣ አንበጣ ንበል ወይም ሌላ የሚከሰቱ ነገሮች ያንድን አካባቢ ወይም ሰፋ ያለ አገርን ሰብል የሚያጠፉ እና የሰው ልጅ እንግዲህ በህይወት በኑሮ ውጣ ውረዱ እነዚህ ነገሮች እንዴት ማቃለል እንደሚችል እንዴት ለነዚህ ነገሮች መዘጋጀት እንዳለበትና እንዴት ማድርጎ አብሯቸው ሊኖር እንደሚችል በሂደት ያለፈበት ነገር ነው። እና እንደው ባጭሩ ማለት የበሽታው አድስነት እውነት እንዳለ ቢሆንም እንደ ችግር እንደ ማህበራዊ ችግር ሌላ ቀርቶ እንደ ጤና ችግርም ራሱ ብዙ ተመሳሳይ ክስተቶች ከታሪክ ከሰው ልጅ ልምድ የምንማራቸው ነገሮች አሉ
እንጂ ፈዋሽ መድኃኒትና ከላካያ ክትባት የለውምና እስከዚህ ሰዓት ድረስ ጉዳትም ውጥረትም የፈጠረው የማህበራዊ ግንኙነት ላይ ይመስላል። ዛሬ በየቤቱ ተዘግቶ መቀመጥ እንደ ትልቁ መከላከያ ተደርጎ ተወስዷል። ፈተናውም እሱ ይመስላል። ማህበራዊ ግንኙነት ላይ የደቀነው ያን የመከላከያ ዘዴ ተግባር ላይ መዋልም ያንኑ ያህል የከበደ ይመስላል። እንግዲህ ማህበረሰብን ዘይቤም ጭምር ነው የምንመለከተው። መሰረት ያለው ጊዜ ዘመን የጠገበ ያናኗር ዘይቤን ከቦታ ቦታም ቢለያይ የሚመለከት ነውና ማህበራዊ መነጠል ያሉት በግርድፍ የተተረጎመው ሶሻል ዲስታንሲንግ በመባል የተገለጸውን ማቃቱን ራሱን እሱን በቀላሉ እንደማንችለው ያሳየን ይመስላል። አብሮ የሚኖር ምናልባት የተለየ አኗኗር ዘይቤ መከተል ይቀላል በሚባልበት ሀገር እንኳን ከብዷል አስቸግሯልና ምን ይላሉ? ማህበራዊ መነጠል የማቃቱን የማዳገቱን ፈተና።
አዎ የሰው ልጅ እንግዲህ እንዳልከው መለያው ማህበራዊ እንስሳ መሆኑ ነው። ብቻችንን መኖር አንችልም። ቤተሰብ፣ ጎረቤት፣ ከዛም ኮሚኒቲ አገር እያልን ነው የተለያየ አደረጃጀት ፈጥረን የምንኖረው እና እንደዚህ አይነት ግንኙነቶቻችን በድንገት እንደዚህ ባለ ሁኔታ ሲቋረጡ እንትና ቤት መሄድ አትችልም ዛሬ እንደዚህ ነው ስንባል ከስራ ቦታም ግን በተለያየ ከምንቀርበውም ከማንቀርበውም ሰው በሰውነታችን ብቻ ህይወት የሚያገናኘን የዕለት ተዕለት ውጣ ውረድ የሚያገናኘን ጋር ያ ሁሉ ሲቀር እውነት ነው ቅር ይላል። ልማድም ልማድ ነው ይቀራል። ሌሎቹም እንደዚሁ እንቸገራለን። ግን ምን አለው መሰለ የሰው ልጅ አንዱ ራሱ ልማድ የሚለውንም ብናይ እንደዚህ ላሉ አዳዲስ ክስተቶች ተፈትኖ የወጣ መሆኑ ነው። አሁን ይችን ማህበራዊ መራራቅ የአካል መራራቅ የምንለውን ነገር ብናየው ያስቸግራል። እኔም ብጠይቀኝ አሁን ከቤት ስሩ ከአሁን በኋላ አትምጡ ሲባል ቅር ብሎ ነበረ። በኮምፒውተር እዚህ እንደው መልመዱ ምኑ ከባድ ነበር። ግን ምን ሆነ
በሄዳስተምሩት?
አዎ አሁን ዛሬ እንደው ውሎዬን ብትጠይቀኝ ጠዋት ተነስቼ አንድ ስብሰባ ተሳተፍኩ ነው ኢትዮጵያ ነበር። ይህንኑ ኮቪድን የሚመለከት የጤና ጥበቃ ሚኒስትራችንም ያሉበት ጭምር ነበር። ከዛ በኋላ ወደ ምሳ ሰዓት ላይ ደግሞ ሌላ ስብሰባ ነበረኝ የቢሮ የጥናት አንድ ምርምር ፕሮጀክት የጋራ ውይይት። አሁን ደግሞ አንተ ጋር ነው እዚህ እና
በርቀት ነው እየተሰራ ያለው።
አዎ በርቀት ነው እና ለምደነዋል ብዙ ነገር እየሰራን ነው። ወደ ዋናው ልመለስልህና የሰው ልጅ ካመነበት ለእኔ ይጠቅመኛል ይሄ ነገር ለእኔ ነው ብሎ ከልቡ ከተዋጠለት እንኳን ያለውን ነገሮች እንደ አዲስ አመቻችቶ መቀመጥ ይቅርና አዲስም ነገር መፍጠር ይችላል። ዋናው ነጥብ ምንድነው? የሰው ልጅ ልማዱንም ሆነ የማህበራዊ ትስስሩን እንደ ሁኔታው ማስተካከል ይችላል። እዚህ ላይ ነው እንደ ጥሩ ምሳሌም ሊሆን ስለሚችል አንድ ነገር ልንገርህ። በምዕራብ አፍሪካ ውስጥ ኢቦላ የሚባል ወረርሽኝ ተነስቶ አገር ሲያስጨንቅ እኔ የምሰራበት ቢሮ ከሲዲሲ አንድ ጥሪ ደረሰን፣ የስልክ ጥሪ አንድ ቀን እና ጥሪያቸው ምንድን ነበረ? ይህን በሽታ ሴራሊዮን እና ላይቤሪያ ውስጥ ያስፋፋው የአካባቢው ማህበረሰብ የቀብር ስነ ስርዓት ነው የሚል ነገር ሰምተናል። ሰው ሲሞት እዛ በምንም አይነት ሁኔታ ይሙት ዘመድ አዝማድ በሙሉ መቅበር አለበት እና ያ የቀብር ስነ ስርዓት እያስተላለፈ ነው የሚል ስለሰማን በዚህ በኩል እናንተ ጋር ያለው የአንትሮፖሎጂ ተመራማሪዎች ያጠኑትን እስቲ ንገሩን የሚል አይነት ጥያቄ ነበር ባጭሩ የጠየቁን። እና እውነት ነው ፋይሉን ስናይላቸው በዛ አካባቢ ያሉትን አስተማማኝ የሚባሉትን አካውንት ስናይ የቀብር ስነ ስርዓት እንደዛ ነው የተገለጸው። ቀብር ትልቅ ነገር ነው። አንድ ሰው ለዘመዱ ለጓደኛው ትልቅ ማህበራዊ ግዴታ ነው ቀብሩ ላይ መገኘት፣ ከቀብሩም በኋላ ቤተሰብን ማስተዛዘን። ግን እዛው ጥናት ላይ ያገኘነው ሌላ እና ለሲዲሲ ሰዎች የሚሰጠናቸው ምንድነው? ተላላፊ በሽታ ከሆነ ለምሳሌ አንጣጣ ከሆነ የቀብር ስነ ስርዓት ራሱ ይለያል። በበጎ ቀን ባዘቦት ቀን የሚጠበቀው የማህበራዊ ግዴታ በሙሉ በዛን ሰዓት እንዲመች ተሰርቶ አይጠበቅም። እና እኛም ሀገር እንደዚሁ ታያለ። ይሄን ነበር የሰጠናቸው። እና ባህል የማይቀየር ነገር አይደለም፣ ልማድም የማይቀየር ነገር።
አድማጮች፣ አሉላ ከበደና ዶክተር ተፈሪ አባተ የጀመሩት ወግ አላበቃም። ተከታዩ ሳምንት ይቀጥላል። ሰፋ ያለው ሙሉ ውይይታቸውን በድረገጻችንና በፌስቡክ ገጻችን ላይ እናኖራለን። ለአሁኑ ዶክተር ተፈሪን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። ወጣቱ ማደሪያ የሌላቸውን የቀን ሰራተኞች ከኮሮና ቫይረስ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀየረ። የኮሮና ቫይረስ ወረርሽኝ ከጤና ባሻገር ኢኮኖሚንና ማህበራዊ እንቅስቃሴን የሚፈትን መሆኑን ተከትሎ ጠቅላይ ሚኒስትር አብይ አህመድ ምንም ለሌላቸው ማዕዳችሁን አካፍሉ በሚል የመረዳዳት ጥሪ ማቅረባቸው ይታወሳል። ይህን ጥሪ ተቀብለው ወደ ተግባር መግባታቸውን ከሚናገሩት መካከል አንዱ ካሊድ ናስር ነው። ኑሯቸው ከእጅ ወዳፍ የሆኑ ሰዎችን ከኮሮና ወረርሽኝ ለመጠበቅ መኖሪያ ቤቱን ወደ ጊዜያዊ መጠለያነት ቀይሮ የማቆያ ስፍራ አዘጋጅቶላቸዋል። ባልደረባችን ስመኝሽ የቆየ ይህን በጎ ስራ እየሰራ ያለውን ካሊድንና በመጠለያው ገብተው ኑሯቸውን የጀመሩ ተጎጂዎችን በስልክ አነጋግራ የሚከተለውን አሰናድታለች። ቀጥሎ ታቀርበዋለች።
የአዲስ አበባ ነዋሪ የሆነው ካሊድ ናስር የበጎ ፈቃድ አገልግሎት መስጠት የጀመረው የዛሬ 10 ዓመት ገደማ ለሜሪጆ ኢትዮጵያ የበጎ ፈቃድ አምባሳደር ሆኖ ሲያገለግል ነው። በወቅቱ ሜሪጆይ ሁለተኛ ቅርንጫፉን በሐዋሳ እንዲከፍት ገንዘብ በማሰባሰብ ትልቅ አስተዋጽኦ ካበረከቱት ወጣቶች መሃል አንዱ ነበር።
ሜሪጆ ኢትዮጵያ በሐዋሳ የገነባው ማዕከል የመጀመሪያውን ከግንባታው ጀምሮ የገቢ ማሰባሰቢያ ሩጫዎችን በማዘጋጀት ሙሉ ጊዜ በየአመት ባሉ የምናውቃቸው ታዋቂ ሰዎች ጋር፣ ባለሀብቶች ጋር እየዞር ብር ሰብስበን የራሳችንን ጨምረን ተረጆች፣ አቅም ለሌላቸው ደካሞች በዓልን በደስታ ከሌላው ኢትዮጵያውያን ጋር እኩል እንዲያሳልፈው በሚል ረጅም ጊዜ ስንሰራ ነበረ።
በዚህ መልኩ የበጎ ፈቃድ ስራን የተቀላቀለው ካሊድ የዛሬ ወር አካባቢ የኮሮና ቫይረስ ወደ ኢትዮጵያ መግባት ጋር ተያይዞ በመንግስትና በጤና ተቋማት የተላለፉት የአካላዊ መራራቅ መመሪያዎች በህብረተሰቡ ዕለታዊ ገቢ ላይ የሚያሳድረውን ተጽዕኖ ከግምት ውስጥ በማስገባት በጠቅላይ ሚኒስትር አብይ አህመድ የተላለፈውን ምንም ለሌላቸው ማዕዳችሁን አጋሩ ጥሪ ወደ ተግባር ለመቀየር ጊዜ አልፈጀበትም። በቀን ስራ የሚተዳደሩ ግን ቋሚ ማደሪያ የሌላቸውን ሰዎች ከቫይረሱ ለመጠበቅ ሰፊ የመኖሪያ ግቢውን በፍጥነት ወደ ጊዜያዊ መጠለያነት ቀይሮ በአሁኑ ሰዓት 25 ሰዎችን አስጠልሎ ይገኛል።
ይሄ ማዕድ ቀርቶ ወይ ደግሞ ቋጥሮ ወይ ደግሞ ለተቸገረ ህብረተሰብ በየቦታው ሄዶ ማድረጉ አብዛኛው ህዝብ እያደረገው ነው እና ከዛ በተሻለ ብዙውን ህዝብ ደግሞ አዌር እንዲያደርግ የሚችል ነገር ምን ማድረግ አለብኝ የሚል ነገር ፕላን አደረግኩኝ። ቢያንስ 100 ሰው እንኳን በዚህ የጤና ተቋም በሚያዘው መሰረት አራርቀን በሚለው መንገድ ካደረግን እንኳን ይህን ያህል ሰው ሊይዘል ይችላል ብለን ቦታውን ካልኩሌት አደረግኩኝ።
ካሊድ የጠቅላይ ሚኒስትሩን ጥሪ የተቀበለው እሱና ወንድሙ ለእረፍት ከሄዱበት አውሮፓ በኮሮና ቫይረስ በፍጥነት መስፋፋት ምክንያት ጉዟቸውን አቋርጠው ተመልሰው ራሳቸውን አግለው ቦሌ አካባቢ የሚገኘው ቤታቸው ውስጥ በተቀመጡበት ወቅት ነበር። በዚያን ወቅት ጊዜያችንን ቤታችንንና ግቢያችንን በማስተካከል እናሳልፍ ነበር የሚለው ካሊድ በጊዜያዊ መጠለያ ውስጥ ያስገባቸውን ሰዎች ያገኛቸው እሱና ወንድሙ ራሳቸውን የማግለያ ቀነ ገደባቸውን አጠናቀው በግቢያቸው ውስጥ የጀመሯቸውን ስራዎች ለመጨረስ የሚያግዟቸው የቀን ሰራተኞች ፍለጋ በተለምዶ የብሶት አደባባይ ተብሎ የሚጠራው ቦታ በወጣበት ወቅት እንደሆነ ይናገራል።
በጣም ከተለያየ የሀገራችን ከተሞች የመጡ አሉ። ከአማራ ክልል፣ ከትግራይ፣ ደቡብ፣ ከኦሮሚያ፣ በቃ ይሄ ነው ማቲው፣ ከሁሉም ክልል የመጡ አሉ። እዛ ቦታ ላይ በቀን ስራ የሚተዳደሩ እንግዲህ እነዚህ ሰዎች አደባባይ አፋቸውን አውጥተው የጎዳና ተዳዳሪ ነን ብለው በራሳቸው አላመኑም እንጂ ስለሚሰሩ ሲሰሩ በሰሩባት ገንዘብ ይበሉበታል። ያድሩ መኝታ ከዛው ይከፍላሉ፣ ያድራሉ። የለት ጉርስ ነው። ከዛ ግን ለምሳሌ አንድ ቀን ስራ ቢያጡ አንገታቸው ላይ የሚጠመጥሟት ጨርቅ ነገር አለች። ያችን ፎጣ ዘርግተው ጎዳና ነው የሚያድሩት።
ቢኒያም ተክሌ ካሊድ በጊዜያዊነት ካስጠለላቸው የቀን ሰራተኞች መሀል አንዱ ነው። ደብረ ብርሃን ተወልዶ ያደገው ቢኒያም የተሻለ ኑሮ ፍለጋ የዛሬ 5 ዓመት አዲስ አበባ ከመጣ ጀምሮ የፎቅና የመኖሪያ ቤት ግንባታ ላይ በቀን ሰራተኝነት ተቀጥሮ እየሰራ በቀን ከመቶ እስከ 150 ብር ያገኝ ነበር። ይህ ገንዘብ ከእለት ጉርሴና አንዳንዴ ደግሞ ለቀን ማደሪያ ከመክፈል አያልፍም የሚለው ቢኒያም አሁን ደግሞ በኮሮና ቫይረስ ምክንያት የኮንስትራክሽን ስራ እጅጉን በመቀዛቀዙ ኑሮዬ አደጋ ላይ በወደቀበት ሰዓት ነው ካሊድን ያገኘሁት ይላል።
ከካሊድ ጋር የተገናኘ ነው አጋጣሚ። እንደዚህ ስራ ፍለጋ የምንቆምበት ቦታ አለ። እዛ ይመጣና ለስራ ይዞኝ ይሄዳል እና የተወሰነ ጊዜ ከሰራው በኋላ ስራውን ለምን አይነት አላማ እንደሚሰራው ምናምን ይነግረኛል። እና በነገረኝ ነገር በጣም ተደሰትኩኝ። በወቅቱ ደግሞ እንደዚህም እንዳልኩሽ ኮንስትራክሽን ሳይቶች ብዙም ስራ ያቆሙበት ነበር በበሽታ የተነሳ። ግማሹም የሰራተኛ ቅነሳ ምናምን አድርገው ትንሽ ስራ ተዳክሞ ነበረ። እና ያንን እየሰራው እያለው አላማውን ነገረኝ። ለእንደዚህ አይነት ነገር ነው ሲለኝ በጣም ውስጤ ረካ። እንዲያውም የሰራሁበትን ሳንቲም ሁላ አልቀበልም እስከ ማለት እንትን ብዬ ነበረ። ስራው እኛን ከዚህ ከመጣው በሽታ ከተለያዩ ችግሮች ለመታደግ ነው እና በጣም ተደስቼ ባለሁበት ሰዓት ያው እንደ አጋጣሚ እድሉን አግኝቼ እሱ ጋራ ያው ቤተሰባዊ ዝምድና መስርተን አብረን እየኖርን ነው እንግዲህ አሁን ሰዓት።
ሌላው በዚሁ መጠለያ ውስጥ ከገባ 10 ቀን የሆነውና ተወልዶ ካደገበት ወለጋ ወደ አዲስ አበባ ከመጣ ጀምሮ ላለፉት 15 ዓመታት የቀን ስራ እየሰራ በጎዳና ላይ ያድር እንደነበር የሚናገረው መሐመድ አህመድ ኮሮና ከገባ በኋላ ደግሞ የቀን ስራውም ቀዝቅዞ የምበላውም ችግር ሆኖ ነበር ይላል።
ኮሮናም ከገባም በኋላ እኔም በጣም ስትረስ ላይ ነበርኩኝ። እንዴት በምን አይነት ሁኔታ ነው ይህን ማሳለፍ የምችለው? የግድ መሰብሰብ ስለሚጠይቅ በሽታው በጣም በጭንቀት ላይ እያለሁም ነው እንደ አጋጣሚ ከአንድ ወዳጅ ጋር መንገድ ላይ እየተንቀሳቀስን ወቅን ሳለ ነው ስለዚህ ኢንፎርሜሽን ስንሰማ እንደ አጋጣሚ ቢልቦርዱን አገኘ ነው ማለት ነው እዛ አካባቢ እና በር ላይ ቆመን ነው እንደ አጋጣሚ እሱም ከቤት ወጥቶ ሲወጣ አየን በር ላይ። በቃ ያው እንግዲህ ካለው ሁኔታ አንጻር የተዘጋጀው እናንተን ለመሰሉ ወገኖች ስለሆነ ብንሞትም አንድ ላይ ብንኖርም አንድ ላይ መሆን አለበት የሚል አጭር በጣም አስገራሚ ንግግር ነው ከሱ የሰማሁትና በጣም ተደንቅ ያለው።
በቀጣይም ተጨማሪ 30 ሰዎችን ወደ ጊዜያዊ ማቆያው ለማስገባት ዝግጅት እያጠናቀቅኩ ነው የሚለው ካሊድ በአጠቃላይ 75 ሰዎችን የመቀበል እቅድ አለው። የቀን ሰራተኞቹ ወደ መኖሪያ ግቢው ከመቀላቀላቸው በፊት በወዳሴ ዲያግኖሲስ ማዕከል በነጻ የተላላፊ በሽታዎችን ጨምሮ ሙሉ የጤና ምርመራ ይደረግላቸዋል። በመጠለያ ውስጥ እስካሉ ድረስም ለሚያጋጥማቸው ማንኛውም አይነት የጤና እክል የሕክምና አገልግሎት ያገኛሉ። ካሊድ ይህን በጎ ስራ በራሱ ወጪ ቢጀምርም ሌሎች በዙሪያው ያሉ ጓደኞቹ ከድንኳን ጀምሮ አልጋ፣ ፍራሽና ሌሎች የመኖሪያ ቁሳቁሶች እያሟሉለት እንደሆነ ይናገራል። ከማደሪያ በተጨማሪም ሰራተኞቹ የምግብና የንጽህና መጠበቂያ አገልግሎት የተሟላላቸው ሲሆን ወደ መጠለያው ከገቡ በኋላ የኮሮና ስጋት እስከሚያበቃ ከመጠለያው መውጣት አይችሉም ይላል ካሊድ።
እንደ ማንኛውም እንደ ቤተሰቤ፣ እንደ እህት፣ እንደ ወንድሞቼ ከኛ ጋር አምነውበት በዚህ ይህን ችግር ጊዜ ከኛ ጋር አብረው ኳራንታይም አድርገው ቤት ውስጥ አርፈው ሊቀመጡ የሚችሉ እና በፈለጉት ጊዜ ግን መሄድ ቢፈልጉ ግን አሰናብተናቸው ወደ ቤት ግን ተመልሰው መምጣት የማይችሉ ምክንያቱም ቅድሚ ምርመራ አድርገው ስለሆነ የሚመለሱት ከወጡ እንደማይመለሱ ገልጸን እንደዛ አይነት ፕላን አደረግን።
አያይዞም ሁሉም የህብረተሰብ ክፍል ባለው አቅም ከተረባረበ የኮሮና ቫይረስ በሽታን መግታት እንዲሁም በኢኮኖሚና በማህበራዊ ህይወት ላይ የሚደርሰውን ጫና መቀነስ ይቻላል ሲል ሌሎችም ያቅማቸውን እንዲያደርጉ ጥሪ ያቀርባል። ለአሜሪካ ድምጽ ለተጠናከረው ዘገባ ስመኝሽ የቆየ ነኝ ከፌርፋክስ ቨርጂኒያ። ስመ
የቆየን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ ውስጥ ለረጅም ዓመታት ተከልክሎ የቆየው በእንስሳትና በእጽዋት ላይ የሚካሄድ የዘረመል ለውጥ ወይም ቀይስ አካል GMO ምርምር ከ10 ዓመት በፊት መጀመሩ ይታወሳል። ባለፉት 2 ዓመታትም የምርምር ስራ የተካሄደባቸው የቢቲ ጥጽ ዝርያ በተገደበ መልኩ ለሙከራ ወጥተው እየተፈተሹ ይገኛሉ። በቅርቡ የዩናይትድ ስቴትስ የግብርና ቢሮም ኢትዮጵያ የዘረመል ለውጥ የተደረገባቸውን ዘሮች ለንግድ ለመጠቀም ማቀዷን ጠቅሶ ይበል የሚያሰኝ ነው ሲል አድናቆትን ቸሮታል። ይህን ተከትሎ በዘርፉ ባለሙያ የሆኑ ግለሰቦችና ወጥዋቾች ሁኔታው የምግብ ዋስትናን ከማረጋገጥ ይልቅ በድህነት ውስጥ የሚኖረውን ገበሬ ለባሰ ድህነት ያጋልጠዋል በማለት ኢትዮጵያ የዘረመል ለውጥ የተደረገባቸው የግብርና ምርቶች ላይ ገደብ እንድትጥል እንቅስቃሴዎችን ጀምረዋል። በዚህ ጉዳይ ላይም ባልደረባችን ኤደን ገረመው የባለሙያ አስተያየታቸውን ይሰጡን ዘንድ በኢትዮጵያ የግብርና ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑትን ዶክተር ታደሰ ዳባንና በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ተመራማሪ የሆኑትን ዶክተር ክፍለ ማርያም የኋላን አነጋግራ ተከታዩን ዘገባ አጠናቅራለች።
በግብርናው ዘርፍ በአዝርዕትና በእንስሳት ዙሪያ ምርታማነትን ለማሳደግ እንዲሁም በምግብ ኃይል የሀገርን አቅም አሳድጎ ትርፋማ ለመሆን የተለያዩ አይነት ጥናቶችና ምርምሮች በዓለም ላይ ይካሄዳሉ። ከነዚህ የግብርና ምርምር ዘርፎች ውስጥ እጅጉን ጎልቶ የወጣውና አከራካሪው ደግሞ የዘረመል ለውጥ ወይም ቀይስ GMO ነው። የተለያዩ የዘረመል ለውጥ የተደረገባቸው የአዝርዕት አይነቶች በሽታን፣ ድርቅን እንዲሁም ተባይን የመቋቋም አቅም ስላላቸው የተዘራው በሙሉ ውጤታማ በሆነ መልኩ ለገበያ መቅረብ በመቻሉ ትልቅ ተስፋ የሚጣልበት የምርምር ዘርፍ ነው። በዚህ የተነሳ ኢትዮጵያን ጨምሮ ጥቂት የማይባሉ የአፍሪካ ሀገራት አይናቸውን ወደዚህ የምርምር ዘርፍ ከጣሉ ዋላ ደር ብለዋል። በአንጻሩ በዘርፉ ባለሙያዎች የሆኑ ግለሰቦች ይህ የምርምር ዘርፍ ከፍተኛ ጥንቃቄና ገደብ የሚያስፈልገው አነስተኛ ገበሬዎችን የራሳቸውን ተፈጥሯዊ ዘር በማሳጣት በትላልቅ የእርሻ ኩባንያዎች ስር እንዲሆኑ የሚያደርግ፣ በተፈጥሯዊ ኦርጋኒክ ምርት ላይ ውድመት የሚያስከትል፣ በዓለም ገበያ ተወዳዳሪነትን የሚያስቀር፣ እንዲሁም የመሬትን የማብቀል ኃይል የሚጎዳና አካባቢያዊ ብክለት ላይ ተጽዕኖ በማሳደር አደጋ የሚጋረጥ ነው ይላሉ። በኢትዮጵያም ለረጅም ዓመታት እገዳ ተጥሎበት የቆየው ይህ የምርምር ዘርፍ እንደ አውሮፓውያኑ አቆጣጠር በ2015 ዓ.ም በጸደቀው የብዝሃነት ማሻሻያ ሕግ መሰረት ምርምሩ ተጀምሯል። ዶክተር ታደሰ ዳባ በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ ናቸው። በኢትዮጵያ ውስጥ በአሁን ሰዓት እየተካሄደ ስላለው ምርምር ይዘትና ጠቀሜታ እንዲህ ያስረዳሉ።
ኢትዮጵያ ውስጥ እንግዲህ በአብዛኛው የአቅም ግንባታ ስራዎችን እየሰራን በውጭ ሀገር የተሰሩትን የማላመት ስራዎች ነው የምንሰራው። በአብዛኛው እኛ የምንሰራቸው አንድ ሁለት ሙከራዎች አሉ። እነዛ በሙከራ ደረጃ ላይ ናቸው እና በታቀበ በማሳ ላይ የሚሆን ከሆነ ደግሞ ኮንፋይንድ በሆነ ሁኔታ የአካባቢ ደንና አየር ለውጥ ኮሚሽን በሚባለው ድሮ ሚኒስትር በነበረው በእነሱ ተቆጣጣሪነት ምንም ነገር ቅንጣት ነገር ከዛ ሳይወጣ ቁጥጥር የተደረገበት የሚሰራ ስራ ነው። ከዛም አልፎ ደግሞ ለህብረተሰብ ጠቀሜታ የዋለ ቢቲቲት የሚባል በ2018 ፍቃድ የተገኘበት ምርምር አለ። ቢቲ ማለት ባሲለስ ትሪንጀንሲስ የሚባል ቅጠል ላይ የሚገኝ የባክቴሪያ ዘር ነው። ያንን ፈተሽን እና ለህብረተሰብ ጠቀሜታ እንዲውል ተፈቀደና አምና ለተወሰነች ቦታ ሶሳ በሚባል አካባቢ በትንሽ ገበሬዎች ላይ ተሞክሮ ታይቷል።
ዶክተር ታደሰ ይህ ምርምር በተለይም በጨርቃጨርቅ ኢንዱስትሪዎች ላይ በሚደረጉ ልማቶች ከፍተኛ ሚና እንዳለው በመጥቀስ የዘረመል ለውጥ ቅየሳ በተደረገለት በቢቲ ጥጥ ትርፋማ የሆኑ ሀገራትን በምሳሌነት ያነሳሉ።
በዓለም ላይ ከፍተኛ የጥጥ አምራች ሀገራት ማን ናቸው ብንል ቻይና፣ አሜሪካ ናቸው። እና እነዚህ በሽታ በመቋቋም ከፍተኛ ምርት እንዲኖረው አድርገው ለኤክስፖርት የሚያቀርቡት በዚህ ቴክኖሎጂ ነው። ለምሳሌ ነው ጥጥን ያነሳሁት። ሰፊ ጥጥ የምናመርትባቸው አካባቢዎች አሉ። ይህንን በሽታ ሊቋቋም የሚችል ዝርያዎች ብንጠቀም በጣም ከፍተኛ ሚና ይጫወታል። በሀገራችን እየተስፋፋ የመጣው የቴክስታይል ኢንዱስትሪ ፓርኮችን ማሟላት ራሱ ግንትን በጣም ከፍተኛ ውጤት ነው ለሀገራችን። ይህም አሁን ስንል እንግዲህ በአጠቃላይ ፋርሚንግ ሲስተሙን የመቀየር ወይም ብቸኛ አማራጭ የማድረግ ሳይሆን እንደ አማራጭ የሚቀርብ ቴክኖሎጂ ሆኖ ለተባለለት ለውስን ዓላማ የታለመለትን የግብርና ችግር እንዲቀርፍ ተደርጎ በጥንቃቄ ከተሰራ በጣም ውጤታማ ወይም ጠቃሚ ነው።
ዶክተር ክፍለ ማርያም የኋላ በፊንላንድ ሄልሲንኪ ዩኒቨርሲቲ የድህረ ዶክትሬት ጥናት አድራጊና በግብርና እና በአዝርዕት ጥበቃ ዘርፍ በዘለቄታዊ የታዳሽ ተፈጥሮ ሀብቶች ምርምር ባለሙያ ናቸው። የዘረመል ለውጥ ጥናት ዘርፍ ከፍተኛ የሆነ ጥቅም ያለውና ምርምሩ ሊበረታታ የሚገባ ቢሆንም ኢትዮጵያ ውስጥ ግን ተቻክሎ አነስተኛ ገበሬዎችን እዚህ ውስጥ መክተቱ ትልቅ አደጋ አለው ይላሉ።
የዘረመል ለውጥ የተደረገባቸው የጥጥና ድርቅን የሚቋቋም በቆሎ ምርምር በታቀበ ሁኔታ ወይም ደግሞ ወደ ውጭ በማይወጣ ሁኔታ በተመራማሪዎች ቁጥጥር ስር ሆኖ ምርምሩ መካሄዱን ደግፋለሁ። የዘረመን ለውጥ የተደረገባቸው አዝርት ወይም ደግሞ ሌሎች በጥጥ አይነት ቴክስታይላቸው ወይም ለፋይበራቸው ተብሎ የሚመረቱ አዝርቶች የራሳቸው የሆነ ጉዳት ሊኖራቸው ይችላል። የራሳቸው የሆነ ጉዳት ስንል ምንድን ነው? ለምሳሌ እንደ ኢትዮጵያ ባሉ እጅግ በጣም ደሃ በሆነ እጅግ በጣም የተበጣጠሰ መሬት ባላቸው ገበሬዎች መካከል ላይ እነዚህን የበቆሎና የጥጥ ዝርያዎች ብንለቅ እነዚህ አንደኛ ሲሰሩ በራሳቸው አንድ አይነት ዘር በመሆናቸው በተለያየ በሽታ በተለያየ ነፍሳት የመጠቃት እድል አላቸው። እንደገና ደግሞ ከፍተኛ ምርት ለመስጠት ደግሞ ከፍተኛ የሆነ የጸረ አረም፣ የጸረ ፈንገስ፣ የጸረ ነፍሳት መድኃኒቶችን ስለሚጠቀሙ በአካባቢ ላይ ከፍተኛ ብክለትን ያመጣሉ። በአጠቃላይ ገበሬው ሁሌም በየአመቱ ባዶ እጁን ነው ዘርን በተመለከተ። ዋናውን ትርፍ ለዘር ግዢና እንደውም ደግሞ ራሱን በቆሎውንም ለማምረት ለሚከላከልበት ለግብዓት አቅርቦት ያወጣውና ባዶ እጁን ይቀራል። የመጨረሻው አሸናፊ ኮርፖሬቶች ይሆናሉ። ዘሩን፣ ጸረ አረሙን፣ ጸረ ፈንገሱን፣ ጸረ ነፍሳቱን የሚያቀርቡ ድርጅቶች ይሆኑና ገበሬው ትርፍ አልባ ሆኖ በዕዳ ተዘፍቆ ይቀራል።
ዶክተር ክፍለ ማርያም የዘረመል ለውጥ ጥናትና ምርምር እንዳለ ሆኖ ምርምሩ በፖሊሲ ሊቀረጽለት ይገባል ይላሉ።
አንደኛ በምን መልኩ ነው ልንጠቀም የሚገባን? እነማን አዝርቶች ላይ ነው ልንጠቀም የሚገባን? እስከምን ደረጃ ነው ልንሄድ የሚገባን? እንዴት ነው ደግሞ ጉዳትና ጥቅሙን ልንከታተለው የሚገባ የሚል ስትራቴጂ ወጥቶለት ፍሬምወርክ ተነድፎለት በሀገር ደረጃ ነገ ነገ ወዲያ ስኬታማ ከሆነ ሊተገበር ይችላል። ነገር ግን አሁንም ቢሆን ይህንን ደግሞ ተግባራዊ በምናደርግበት ጊዜ ለተወሰነ ጊዜ የተወሰኑ ጂኦግራፊካል ኤሪያዎች መከለልና የተወሰነው ኤሪያ ወይም የተወሰኑ የሀገሪቱ ክፍል ከነዚህ ከጀሞ ነጻ ሆኖ ኮንታሚኔትድ እንዳይሆን መጠበቅ፣ በተወሰኑ ክልሎች ብቻ ላይ ግን ሙከራውን ማካሄድ ይቻላል። እስከዛው ድረስ ግን በተለይ ከፍተኛ ደጋማው አካባቢ ያለው በጣም የሚያስተዳድረው ገበሬ መካከል ላይ ገብቶ ውዥንብር መፍጠር ግን አይጠበቅብንም እና በዘመቻ መካሄድ የለበትም። እጅግ በጣም በሰከነ ሁኔታ ማነው አትራፊው መጨረሻ ላይ የሚለውም ገበሬው ያተርፋል፣ አገሪቱ ትጠቀማለች። ፈንጂሳይድ አምራች ካምፓኒዎች ናቸው ተጠቃሚ፣ ዘር አምራች ካምፓኒዎች ገበሬው። ይሄንን ሰርቶ ቀስ ብሎ ተግባር መግባት ጥሩ ይመስለኛል።
በኢትዮጵያ ግብርና ምርምር ኢንስቲትዩት የግብርና ባዮቴክኖሎጂ አስተባባሪ የሆኑት ዶክተር ታደሰ ዳባ ስጋቶች የሚነሱባቸው ጉዳዮች ከፍተኛ በሆነ ጥንቃቄና ከብዙ ሙከራዎች በኋላ ለህብረተሰብ የሚደርስ ነው ይላሉ።
ይሄ በጣም ሎጂካል ስጋት ነው። በእርግጥ ተፈጥሯዊ ነታቸው እንዳይለወጡ እነዚህ ዘረመላቸው የተቀየረ የተለወጡ ዝርያዎች በአካባቢ ላይ የነበሩትን እንደማያጠፉ በደንብ ይጠናል። በሞለኪላ ደረጃ ጭምር ከላብም ውጪ ሌላው በሰውና በእንስሳት ጤና ላይ እንደዚሁ በተለያዩ ሁኔታ በዛ ደረጃ ተተንትኖ ይታያል እና ስጋቱ ጥሩ ሆኖ ግን ይሄ በደንብ ታይቶ ተፈትሾ ማረጋገጫ የተሰጠው ስለሆነ እርግጠኛ ተኮኖ ነው ለሰው ጠቀሜታ የሚውለው።
በአሁን ሰዓት ኢትዮጵያ ውስጥ እንሰት፣ በቆሎና ጥጥ ላይ ሙከራዎች እየተካሄዱ እንደሆነም ዶክተር ታደሰ ዳባ አክለው አስታውቀዋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ።
የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምሰናበታችሁ ሲዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ከኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ በደህና ደሩ።